Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንዴት አመሻችኋል የተከበራችሁ አድማጮቻችን። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ሐሙስ የካቲት 4 2013 ዓ.ም የካቢና ቪኦኤ የምሽት መሰናዶ ጀምሯል። የኮሮና ቫይረስ ክትባት መገኘቱ ለዓለም አንጻራዊ እፎይታ በሰጠበት በአሁኑ ሰዓት አዳዲስ የቫይረሱ ዝርያዎች በተለያዩ ሀገራት መፈጠራቸው ሌላ ስጋት ቀስቅሷል።
የሩጫ ጉዳይ ቫይረሱ ራሱ እየቀየረ ሲሮጥ ሳይንሱም ጥናቱም እንደዚሁ አብሮ በፍጥነት አብሮ መሄድ አለበት።
በአትላንታ ጆርጂያ በሚገኘው የዩናይትድ ስቴትስ በሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ውስጥ የተላላፊ በሽታዎች ጥናትና ምርምር የመከላከያ መላዎችን የሚያቀርብ ክፍል ተባባሪ ኃላፊ የሆኑትን ዶክተር ኤርሚያስ በላይን የሰማነው የምሽቱ እንግዳችን ናቸው። በሌላ ዘገባ ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰው ውድመትና በአገልግሎት መስተጓጎል ወደ 3 ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታውቋል። ይህንንም በምሽቱ ዘገባዎቻችን ውስጥ አካተናል። የአፋን ኦሮሞ ሙዚቃ ውስጥ ስም ጎልቶ የሚነሳው የአርቲስት አሊ ቢራ ታሪክን የሚዘክረው መጽሐፍ ከሰሞኑ ተመርቋል። የምናየው ይሆናል። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን የምሽቱ አስተናባሪዎቻችንን ላስታውቃችሁ። ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ የምንዘልቅ ይሆናል። አሁን ከዓለም ዙሪያ ወደ ተሰባሰቡት አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። ኢትዮጵያ በ2013 ሚያዝያ ወር መጨረሻ ላይ 9 ሚሊዮን ዶዝ የኮቪድ-19 ክትባት ወደ ሀገር ለማስገባት እየሰራች መሆኗን አስታውቃለች። ኢትዮጵያ ጤና ሚኒስቴር ለአሜሪካ ድምፅ እንደገለጸው እስከ 2013 ዓመት መጨረሻ ከአጠቃላይ የኢትዮጵያ ሕዝብ 20 በመቶ የሚሆኑት ክትባቱን እንዲያገኙ እሰራለሁ ብሏል። ከሁለት ወር በኋላ ወደ ሀገር የሚገባው የክትባቱ መጠን ትንሽ በመሆኑ ለሁሉም በአንዴ ስለማይዳረስ ሕብረተሰቡ ከምንጊዜውም በላይ ጥንቃቄ ማድረግ እንዳለበትም ሚኒስቴሩ አሳስቧል። በቀድሞው ፕሬዚደንት ትራምፕ ላይ የተመሰረተው ክስን የሚመሩት የተወካዮች ምክር ቤት አባላት የትራምፕ ደጋፊዎች እንደ አውሮፓውያን አቆጣጠር ጥር 6 በምክር ቤቱ ህንፃ ስላካሄዱት አመፅ ከዚህ በፊት ታይተው የማይታወቁ የቪዲዮ ምስሎችን በትናንትናው የምክር ቤቱ ችሎት በማስረጃነት አሳይተዋል። የቪዲዮ ምስሎቹ ዲሞክራቶቹ በመጀመሪያው የችሎት ውሏቸው የቀድሞው ፕሬዚደንት በየክፍለ ግዛቱ ተወካዮች የተሰጠውንና የጆ ባይደንን አሸናፊነት የሚያረጋግጠውን የምርጫ ውጤትና ሂደት ለመቀልበስ ለተካሄደ አመፅ በቀጥታ ተጠያቂ መሆናቸውን ያሳዩበት ነው። የሴኔቱ የክስ ሰሚ ችሎት ዛሬም ይቀጥላል። ማሊ ውስጥ በተሰማሩ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የደረሰውን ጥቃት የድርጅቱ የተቀናጀ የማሊ አረጋጊ ተልእኮ ሚኒስማ ኃላፊና የዋና ጸሐፊው ልዩ መልእክተኛ አውግዘዋል። የመንግስታቱ ድርጅት የማሊ ተጠሪው መሐመድ አንዲፍ በሰጡት ቃል ማንነታቸው ያልታወቁ አጥቂዎች በሰላም አስከባሪዎቹ ጊዜያዊ ማረፊያ ካምፕ ላይ በከፈቱት ተኩስ አንዳንድ አባላቶቻችንን በጽኑ አቁስለዋል ብለዋል። የቆሰሉት አብዛኞቹ የቶጎ ተወላጅ መሆናቸውንም አክለዋል። ከሰባት ዓመታት በፊት የተቋቋመው የማሊ አረጋጊ ኃይል 13,000 ሰላም አስከባሪዎች ያሉት ሲሆን እስካሁን በሰላም ማስከበር እንቅስቃሴ ላይ 232 ወታደሮች ተገድለውበታል። ከጥቂት ወራት በፊት ብሪታንያ ውስጥ የተከሰተው ለወጥ ያለ የኮሮና ቫይረስ ዝርያ አይነት አገሪቱን አዳርሷታል። በመቀጠል መላው ዓለምን ማዳረሱ የማይቀር ነው ሲሉ አንድ የብሪታንያ ሳይንቲስት አሳስበዋል። ኮቪድ-19 ጄኖሚክስ ዩኬ የተባለው የኮቪድ-19 ዘረመል ጥናት ላይ ድርጅት ስራ አስኪያጅ ሻረን ፒኮክ ይህን የተናገሩት ለቢቢሲ በሰጡት ቃለ መጠይቅ ነው። ከመጀመሪያው የኮሮና ቫይረስ ይበልጥ ተላላፊ የሆነ የቫይረሱ ዝርያ መጀመሪያ የተከሰተው ባለፈው መስከረም ወር ብሪታንያ ኬንት ክፍለ ግዛት ውስጥ ሲሆን ከዚያ ወዲህ ዩናይትድ ስቴትስን ጨምሮ ከ50 በሚበልጡ አገሮች ተዛምተዋል።
ሀብታም ስዩምን ለአጫጭር ዜናዎቹ እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገር። የ የኮሮና ቫይረስ ክትባት መገኘቱ ለዓለም አንጻራዊ እፎይታ በሰጠበት በአሁኑ ሰዓት አዳዲስ የቫይረሱ ዝርያዎች በተለያዩ ሀገራት መፈጠራቸው ሌላ ስጋት ቀስቅሷል። ስለ አዳዲሶቹ ዝርያዎች ምንነትና ሊፈጥሩት ስለሚችሉት ተግዳሮት ለማወቅ ሀብታሙ ስዩም ዶክተር ኤርሚያስ በላይን አነጋግሯቸዋል። ለመርሃ ግብራችን እንግዳ ያልሆኑት ዶክተር ኤርሚያስ አትላንታ ጆርጂያ በሚገኘው የዩናይትድ ስቴትስ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ውስጥ ከተላላፊ በሽታዎች ጋር በተያያዘ ጥናትና ምርምር የሚያደርግ መከላከያ መላዎችን የሚያቀብል ክፍል ተባባሪ ኃላፊ ናቸው። የአሁኑ የኮሮና ቫይረስ ዝርያዎች ቀድሞ ከነበረው ዝርያ ያላቸውን ግንኙነት አስቀድመው ያስረዳሉ።
ቫይረሱ ያው ኮሮና ቫይረስ ነው። ኮቪድ-19 በዓለም ላይ ሁሉ ያመጣው ያን በሽታ የቀሰቀሰው ያመጣው ቫይረስ ማለት ነው። ቫይረስ በተፈጥሮ ሁሉም አይነት ቫይረስ ይቀያየራሉ። በጊዜና በቦታ በስፍራ ሲታዩ ማንኛውም ቫይረስ ይቀያየራል፣ ራሱን ይለውጣል። ሕክምና ቋንቋ ሚውቴሽን የምንለው እና ይህ ሚውቴሽን ሁሉ ጊዜ የሚሆን ነገር ነው። ኮሮና ቫይረስ ግን ዓለም ሁሉ ያጠቃ ስለሆነ እና በብዙ በሰዎች መካከል ስለሚተላለፍ ብዙ በተላለፈ ቁጥር ብዙ ራሱን ይቀይራል ወይም ሚውቴሽኑ እየጨመረ ይመጣል እና ይህንን ነው በዚህ የወረርሽኝ እያየን ያለ ነው።
የገዳይነቱ መጠን፣ የሚተላለፍበት መንገድና መሰል ጉዳዮች ላይ ምንድን ነው የሚለየውና አንድ የሚያደርገው ነገር?
ያው ቅድም እንዳልኩት እንግዲህ ቫይረሱ ያው አንድ ቫይረስ ነው። ቫይረስ በተፈጥሮ ራሱን ይቀያይራል። ብዙ ነው የሚቀያየረው፣ በቁጥር ለማስቀመጥ ያስቸግራል። ብዙ ሰዎችን ባጠቃ ቁጥር ብዙ ራሱን እየቀየረ ይሄዳል። ብዙ ግን አዲስ የሚፈጠረው ዝርያ ምንም ለውጥ አያመጣም፣ እንዳለ ይቆያል። አልፎ አልፎ ግን የሚመጣው ዝርያ ደግሞ ከበፊቱ የቫይረስ ጸባይ ትንሽ ይቀይራል። ይህንን አሁን እያየን ያለን በእንግሊዝ ሀገር አዲስ የመጣው ዝርያ፣ በደቡብ አፍሪካ እንደዚሁ ደግሞ የመጣ አንድ ሌላ ዝርያ አለ። በደቡብ አሜሪካ ደግሞ በብራዚል እንደዚሁ ሌላ የታየ ዝርያ። እነኚህ ሶስቱ ዝርያዎች ስንመለከት በፊት ከነበረው ቫይረስ ጸባያቸው ትንሽ ቀየር ይላል። ቀየር የሚልበት ደግሞ ዋናው ሰው ወደ ሰው በመተላለፍ ከበፊቱ ቫይረስ ጸባይ በበለጠ በፍጥነት የመተላለፍ ባህሪ ያላቸው። ይህንን በእንግሊዝ ሀገርም ደቡብ አፍሪካም ባለው ዝርያ ላይ ለማየት ተችሏል፣ በተደረገ ጥናት ማለት ነው። ስለዚህ ዋናው ልዩነቱ እነኛ አዲስ የመጡ ዝርያዎች ከበፊቱ ቫይረስ ትንሽ በተለየ ሁኔታ በፍጥነት ከሰው ወደ ሰው የመተላለፍ ባህሪ ያለ።
እንግዲህ ይሄ ዜና እየተሰማ ያለው የኮቪድ-19 ክትባቶች መሰራጨት በጀመሩበት አበረታች ጊዜ ላይ ነው። በመሰራጨት ላይ ያሉት ክትባቶች አዳዲሶቹን የኮሮና ቫይረስ ዝርያዎች ስርጭት ለመቆጣጠር ፋይዳ ይኖራቸው ይሆን?
ይሄ እንግዲህ ብዙ ጥናት የሚጠይቅ ነው። ምክንያቱም የምናወራው አንድ ቫክሲን አይደለም፣ ብዙ የተለያዩ ክትባቶች አሉ። ለእያንዳንዱ ክትባት ልዩነት ስላላቸው ክትባቶች እርስ በርሳቸው የትኛው ክትባት ለዚህ ለአዲሱ ዝርያ ጠቃሚ ናቸው የሚለውን እሱ ጥናት እየተደረገ ነው ያለ። እዚህ የአሜሪካን ሀገር እኛ በምኖርበት ሀገር ያሉት የሚከፋፈሉት ክትባቶች እስካሁን በተደረገው ጥናት አዲስ የመጡትን ዝርያዎች መከላከል የሚችል እንደሆነ ተደርሶበታል። ግን ብዙ ተጨማሪ ጥናቶች መደረግ አለባቸው። ምክንያቱም ቫይረሱ እንዳልኩት በየጊዜው ራሱን ስለሚቀይር ሌላ ደግሞ የሚቀይር አይነት ዝርያ ሊፈጠር ስለሚችል እነዚህ ጥናቶች በተደጋጋሚ መካሄድ አለባቸው። ሌሎች ክትባቶች ሌላ ሀገር ደግሞ የሚሰጡት ለእነኚህ ዝርያዎች ጋር እንዴት እንደሚሰሩ ራሱን የቻለ ደግሞ ሌላ ጥናት ያስፈልገዋል ማለት ነው።
የአዳዲሶቹ የኮሮና ቫይረስ ዝርያዎች መፈጠር የቫይረሱን ስርጭት ለመቆጣጠር የዓለም ሀገራት ቀድሞ የጀመሩት ጥረት አለ። በሱ ጥረት ላይ የሚደቅነው ፈተና ወይንም ተጨማሪ ስራ ሲኖር ይሆን?
ፈተና ይኖረዋል። አዲስ ዝርያ በመጣ ቁጥር ክትባቱ ብቻ አይደለም፣ መድኃኒቶችም አሉ። እነኛ መድኃኒቶች ይሰራሉ ወይ፣ ምን ያህል ነው የሚሰሩት፣ ለየትኛው ዝርያ ይሆናሉ የሚለው እየተከታተሉ በተደጋጋሚ ጥናት መደረግ አለበት። ይሄ የሩጫ ጉዳይ ነው። ቫይረሱ ራሱን እየቀየረ ሲሮጥ ሳይንሱም ጥናቱም እንደዚሁ አብሮ በፍጥነት አብሮ መሄድ አለበት። ይሄ በተለያዩ ሀገሮች ላይ እየተደረገ ያለ ነው። በፍጥነት በመተላለፉ ላይ አዳዲስ ዝርያዎች ለውጥ ያመጡ ቢሆንም ከዚህ በፊት የሚደረገው የመከላከያ ዘዴዎች ለምሳሌ ማስክ ማድረግ፣ የርቀትን መጠበቅ፣ ፍጥነት ቶሎ ቶሎ እጅን በመታጠብ በሽተኛው ደግሞ የተጠቃ ሰው ካለ ደግሞ በሽተኛውን ከሌሎች ሰዎች በመለየት እነኚህ የሚደረጉት የመከላከያ ዘዴዎች ሁሉ ለሁሉም አይነት ዝርያዎች ይሰራሉ። ስለዚህ እነሱን አጥብቆ መከታተልና ያንን መንገድ መከተል የመከላከያ መንገዶችን መከተል እጅግ በጣም አስፈላጊ ነው።
ዶክተር ኤርሚያስ አንድ የመጨረሻ ጥያቄ ላስከትል። ቀደም ብለው እንደተናገሩት እንግዲህ በእንግሊዝ፣ ደቡብ አፍሪካና ብራዚል የተለዩ የኮሮና ቫይረስ ዝርያዎች መቀስቀሳቸው ተሰምተዋል። በመጪው ጊዜያትም በተለያዩ ሀገሮች ተጨማሪ ዝርያዎች ሊቀሰቀሱ ይችላሉ። ኢትዮጵያን ጨምሮ ሀገራት ተለዋዋጭ በሆኑ ቫይረስ ምክንያት ሊደርስ የሚችል ሰብአዊ ውድመትን መቀነስ የሚችሉባቸው አደጋ መከላከያዎች ምንድን ናቸው?
ዋናው አሁን እነኝን ለመከላከል የሚያስችለው ክትባቱ ነው። በተለያዩ ሀገሮች በተለይ በአደጉት ሀገሮች በአሜሪካ፣ በአውሮፓ ክትባቱ በሰፊ ሁኔታ እየተሰጠ እንዳለ የሚታወቅ ነው። ሌላም ሀገሮች፣ ታዳጊ ሀገሮች ውስጥ እንደዚሁ አንዳንድ ቦታ ላይ ክትባቱን የመጀመር አዝማሚያ አለ። ስለዚህ ዋናው የመጀመሪያው የመከላከያው መንገድ በፍጥነት እንዳይዛባ ለመቀነስ ማለት ነው ክትባቱ ነው በጣም እጅግ አስፈላጊ የሚሆነው። ከዛ በተረፈ ደግሞ ሰዎች እያንዳንዱ ሰው ራሱን መከላከል ይችላል። ምንም አይነት ዝርያ፣ ምንም አይነት የቫይረስ አይነት ቢመጣ ሰው ራሱን መከላከል ይችላል። ይህም ደግሞ ምንድን ነው ማስክ በማድረግ ማስክ ማድረግ ብቻ ሳይሆን ማስክን በሚገባ በማድረግ አየር በማስገባ መንገድ ራስን በመሸፈን ማለት ነው። ከሰዎች ራስን ርቀት በመጠበቅ በሽታው የያዘውን ሰው ደግሞ ከሌሎች ሰዎች ጋር እንዳይገናኝ በመከለል እነኚህን ነገሮች በመከታተል አጥብቆ በማድረግ በሽታውን መከላከል ይቻላል ማለት ነው።
ዶክተር ኤርሚያስ በላይ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ።
መልካም ምሽት። አመሰግናለሁ።
ሀብታሙ ስዩምና እንግዳውን ዶክተር ኤርሚያስ በላይን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ትግራይ ክልል ውስጥ በተፈጠረው የሰላም መደፍረስ ምክንያት በመሰረተ ልማት አውታሮች ላይ በደረሰ ውድመትና በአገልግሎቶች መስተጓጎል ወደ 3 ቢሊዮን ብር የተገመተ ጉዳት መከተሉን የኢትዮጵያ መንግስት አስታወቀ። ጉዳት ደርሶባቸዋል ከተባሉት ተቋማት ጋር በመቀናጀት ምርመራ ማካሄዱን የገለጸው የኢትዮጵያ ፌዴራል ፖሊስ ኮሚሽን ያልተጠናቀቁ የጉዳይ ምርመራ ስራዎች እንዳሉ አመላክቷል። በዚህ ዙሪያ ሙክታር ጀማል ዝርዝር አድርሶናል።
ኢትዮ ቴሌኮም፣ የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ነዳጅ አቅራቢዎች ድርጅት፣ የኢትዮጵያ አየር መንገድና ኤርፖርቶች ድርጅት፣ የኢትዮጵያ ንግድ ባንክ የጉዳቱ ተጋላጭ በሆኑ የመሠረተ ልማት አውታሮች ዝርዝር ላይ ሰፍረዋል። ተቋማቱ ላይ በቀጥታ ከደረሰው ጉዳት በተጨማሪ አገልግሎታቸው በጦርነቱ ምክንያት በመቋረጡ ለደረሰው ኪሳራ የፌዴራል ፖሊስ ህወሓትን ተጠያቂ አድርጓል። በኢትዮ ቴሌኮም መሠረተ ልማት ላይ የደረሰ ጉዳትን ተከትሎ ተቋሙ ማስገባት ይችል የነበረ ከ1.3 ቢሊዮን ብር በላይ መታጣቱን፣ የኢትዮጵያ ኤሌክትሪክ ኃይል መሠረተ ልማት ላይ በደረሰ ጉዳት ከ329 ሚሊዮን ብር በላይ ኪሳራ መድረሱን፣ ከኢትዮጵያ የነዳጅ አቅራቢ ድርጅት መቀሌ ዲፖ ተዘረፈ በተባለ ከ14 ሚሊዮን በላይ ሊትር ነዳጅ ከ258 ሚሊዮን ብር በላይ መታጣቱን የፌዴራል ፖሊስ ገልጿል። በባህር ዳር እና በጎንደር አውሮፕላን ጣቢያ ላይ በተፈጸመው የሮኬት ድብደባ ምክንያት በመሠረተ ልማት ላይ ከ3 ሚሊዮን ብር በላይ እንዲሁም የባህር ዳር፣ የጎንደር፣ አክሱም፣ መቀሌ፣ ሁመራ፣ ደሴ፣ ላሊበላ፣ ሰመራና ሽሬ በረራዎች በመስተጓጎላቸው ከ147 ሚሊዮን ብር በላይ ገቢ መታጣቱን በምርመራ መረጋገጡን የፌዴራል ፖሊስ ኮሚሽን ኮሚኒኬሽን ዳይሬክተር አቶ ጀይላን አብዲ ገልጸዋል።
ምርመራ ቡድኑ መቀሌ ድረስ ሄዶ የወንጀል ምርመራ ቡድን በመላክ እነዚህ ጉዳዮች ላይ እንዲጣሩ በማድረግ እያንዳንዱ ተቋማትም የራሳቸውን የደረሰባቸውን ጉዳት በራሳቸው ባለሙያ እንዲያጣሩና እንዲቀርቡ የተደረገበት ሁኔታ ነው ያለው። ስለዚህ ከዚህ አንጻር ለምሳሌ በመተጋገዝ ማለት ነው የእኛም የምርመራ ባለሙያዎች ያሉበት ኤክስፐርቶች ያሉበት፣ ስለዚህ በዚህ ሁኔታ ነው የተጣራ ጉዳይ ነው። ይሄ በማስረጃ በግልጽ ማስረጃ የተደገፈ ማስረጃዎች ናቸው ማለት ነው። በአጠቃላይ የህወሓት ጁንታ ቡድን በፈጸመው የሀገር ክህደት ወንጀል መሰረተ ልማቶች ላይ ባደረሰው ጥቃትና ድርጅቶቹ ማግኘት የሚገባቸውን አገልግሎት በማሳጣት በአጠቃላይ የደረሰው ኪሳራ 2,949,177,220 ብር በላይ ተቋማቱ እንዲያጡ ማድረጉን የፌዴሪ ፌዴራል ፖሊስ ኮሚሽን አስታውቋል።
በሁለት ከፍለን የምናይ ከሆነ ያው በቀጥታ በመሰረተ ልማት ላይ ደረሰ የተባለው ጥቃት ነው። ሌላኛው ደግሞ አገልግሎት ቢሰጡ ሊያገኙ የሚችሉትን ያጡትን የገንዘብ መጠን የተተመነ ነው። ለምሳሌ እስካሁን ሲባል የነበረው በአካባቢው የሚኖሩ ሰዎችም መንግስት ነው ማብራት የቆረጠብን፣ መንግስት ነው ስልክ ያቋረጠብን፣ እንደዚያውም ደግሞ የአየር መንገድም ቢሆን ከአዲስ አበባ የሚላክ አውሮፕላን በመንግስት እጅ ያለ ነው። እንዴት ነው እነዚህ የገንዘብ ኪሳራዎች በሌሎች የመሰረተ ልማት ውድመት ላይ ተጨምረው ይህ ቡድን ያደረሰው ውድመት ነው ሊባል የተቻለው?
በአካባቢ ሰላም እንዳይኖር፣ የህግ በላይነት እንዳይኖር ሰሜን እዝ የሀገር መከላከያና ፌዴራል ፖሊስ ኮሚሽን በመሰረተ ልማት ጥበቃ ላይ ያሉ አባላት ላይ ጥቃት እየፈጸመ እያለ በአካባቢው በአየርም ሆነ በትራንስፖርት እንዴት አድርጎ ይሄንን ችግር የፈጠረው ማን ነው? መንግስት ነው የፈጠረው ይህ ችግር? መንግስት አይደለም፣ ራሱ የህወሓት ጁንታ ቡድን የፈጠረው ችግር ነው የተቋረጠው ትራንስፖርት። ሁለተኛ ኔትወርክም ቢሆን በመንግስት አይደለም የተቋረጠው፣ እነሱ ናቸው መሰረተ ልማቶችን በሙሉ ቆራርጠው ሽቦ ሳይቀር የስቴሽኖችን ሳይቀር እያወደሙ አላማጣ አካባቢ ራያ አላማጣ እና ራያ አዘቦ አካባቢ ያሉ የፌዴራል ፖሊሶች ላይ ጥቃት ፈጽሞ እዛ አካባቢ ያሉትን ትራንስፎርመሮች ከጥቅም ውጭ ያደረጉት ራሳቸው ናቸው። ሲታሰብ ማብራት ከሌለ እንዴት ኔትወርክ ይኖራል? ሁለቱ የተያዙ ናቸው።
ለጥፋቱ ህወሓትን ተጠያቂ ያደረጉት አቶ ጄይላን በተጨማሪም በኢትዮጵያ ንግድ ባንክ መቀሌ ቅርንጫፍ የደደቢት ማይክሮ ፋይናንስ ሰራተኞችን በመጠቀም በወቅቱ የክልሉ የንግድ ኢንዱስትሪ ከተማ ልማት ቢሮ ኃላፊ በነበሩት በዶክተር አብርሃም ተከስተ ትዕዛዝ በአንድ ቀን ብቻ በህገ ወጥ መንገድ 800 ሚሊዮን ብር ወጪ ተደርጓል ብለዋል።
አሁን ለምሳሌ በየቢሮ ያለውን ንብረት ሁሉ ሳይቀር የወደቀበት ሁኔታ ነው። ኮምፒውተር ራሱ በየቢሮ ያለው የሌለበት ሁኔታ ነው ያለ። እኛ አሁን የደረስንበትን ነው የገለጽን። ይህንን ድርጅት ገና እነዚህ ሲደመሩበት ማአት ቢሊዮን ብር እንደጠፋ ወደፊት እንግዲህ ይሄ ሁሉ ተጣርቶ የሚቀርብ ይሆናል። አሁን የደረስንበትን ከስር ለህዝቡ መረጃ እየሰጠን ከመሄድ አንጻር ወቅታዊና ትክክለኛ መረጃ ቶሎ ለህዝብ ከማድረስ አንጻር ይህንን አጠናቅረን ለአሁኑ ይህንን አቅርበናል። ወደፊትም በዚሁ መሰረት ፖሊስ የደረሰባቸውን የምርመራ ውጤቶች ለህዝብ እያሳወቀ የሚሄድ ይሆናል።
በትላንትናው ዕለት የዓለም አቀፍ የቀይ መስቀልና ቀይ ጨረቃ በሰጠው መግለጫ በትግራይ ክልል መሰረተ ልማቶች በተለይ የጤና መሰረተ ልማቶች በብዛት መዘረፋቸውን አንስቷል። ከዚህ ቀደም ፋብሪካዎችንም ጨምሮ ሌሎች ዝርፊያና ንብረት መጫን ላይ በክልሉ የሚገኙ የኤርትራ ወታደሮችም ተሳትፈዋል የሚሉ የተለያዩ የዓለም አቀፍ መንግስታትም ድርጅቶችም የሚገልጹት ነበረ። ይህም በተመለከተ የኢትዮጵያ መንግስት የሚያውቀው ምን አለ?
አሁን እኛ ስለ ምርመራ ውጤት ነው የገለጽነው እንጂ እነዚህ በሚመለከተው አካል ወደፊት በኮማንድ ፖስት ይሁን በሌሎች የሀገሪቷን በሚመሩ የበላይ አመራሮች ወደፊት የሚገለጽበት ሁኔታ ሊኖር ይችላል። ስለዚህ አሁን እኛ የምርመራውን ውጤት ብቻ የደረስንበትን ለመግለጽ ነው።
በህገ ወጥ መንገድ ወጪ የተደረገ ገንዘብ የት እንደደረሰ እንደማይታወቅ የፌዴራል ፖሊስ ኮሚኒኬሽን ዳይሬክተሩ አቶ ጄይላን አብዲ ገልጸዋል። በትግራይ ክልል የተደረገውን ጦርነት ተከትሎ ተፈጠሩ ባሉ ሂደቶች ላይ መግለጫ ያወጣው ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ጦርነቱ በተደረገበት ወቅት የፌዴራል መንግስቱ ኃይል ወደ ትግራይ ከተሞች ሲተኩስ የነበረው ከባድ መሳሪያዎች በሰዎች ላይና በንብረት ላይ ውድመት አድርሷል ብሏል። በዓለም አቀፉ የሰብአዊ መብት ድርጅት ሂውማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቴቲያ በድር እንደገለጹት የከባድ መሳሪያዎቹ ተኩስና ጥቃት በትግራይ ውስጥ የዜጎችን ሕይወት ክፉኛ መጉዳታቸውንና በሺዎች የሚቆጠሩ እንዲፈናቀሉ ምክንያት ሆኗል ብለዋል። በትግራይ ክልል የደረሰውን ጉዳት በገለልተኛ አካል እንዲጣራ ዓለም አቀፍ ድርጅቶችና የተለያዩ መንግስታት በተደጋጋሚ ቢጠይቁም የኢትዮጵያ መንግስት ፈቃደኛ አለመሆኑን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሳርን ለዘገባው እናመሰግናለን። አድማጮቻችን በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። በዚህ በዩናይትድ ስቴትስ የምንገኝ ባለሙያዎች ጋቢና ቪኦኤን የምናሰናዳላችሁ በኮሮና ቫይረስ ምክንያት ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንለፍ። የአርቲስት አሊ ቢራ የህይወት ታሪክን የሚዳስስ መጽሐፍ በቅርቡ ተመርቋል። ክቡር ዶክተር አሊ ቢራ ለኦሮሚያና ለኢትዮጵያ ጥበብ ላበረከቱት ከፍተኛ አስተዋጽኦ የኦሮሚያ ብሔራዊ ክልላዊ መንግስት እውቅና ሰጥቷል። የመጽሐፍ ምረቃውና የእውቅና ፕሮግራሙ በአዲስ አበባ ተካሂዷል። ፀሐይ ዳምጠው ተጨማሪ አላት።
በዘመን ተሻጋሪው የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምጻዊ አሊ ብራ የህይወት ታሪክ የሚያትት መጽሐፍ በኦሮምኛ፣ በአማርኛና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ብራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምጻዊ ነው። በህይወት ያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልይ ዶዶላ ገልጿል።
የአርቲስት አሊ ብራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ፣ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው የእሱ ታሪክ። እና አርቲስቶቻችን ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የእነሱ ተሳትፎና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው፣ ይገባቸዋል።
በተለይ ደራሲያን የትላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፈዋል። መምህሩም
ብዙም ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉን የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍ እናያለን። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ
ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የፍራንቀሎ አባገዳ አብድረዛቅ አህመድ አሰን ናቸው።
በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ አሁን ላሉት ትውልዶች በጣም በጣም እኔ ትልቅ ነገር ነው። አሊ ብራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም 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 የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው ገምተው።
በማህበራዊ ህይወቱም ተግባቢና ሰው አክባሪ ነው የምትለው የሙያ አጋሩ አርቲስት ሀመል ማላባተ አሊ ብራን እንዲህ ስትል ገልጿለች።
በጣም የሚገርም ታለንት ያለው ሰው ነው። በጣም የሚገርም ፐርሰናሊቲ ያለው ሰው ነው። አሊ ማለት አሁንም ትንሹንም ትልቁንም የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽ ስትሆኝ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የምወደው። አርቲስት ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደርግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው እና እንደዚህ የሚያዩ ሰዎች፣ ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመጥ አሊ ማን ነው ሲባል ለሚቀጥለው ትውልድ ማንም ሰው ቋሚ የለም እዚህ ዓለም ላይ ጥለነው እንሄዳለን። ለሚቀጥለው ትውልድ ለመጻፍ ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙት። በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረውና በጣም መደገፍ ያለበት ነገር ነው ብዬ ነው የማምነው።
የአሊ የህይወት ታሪክ ጽፎ ለማሳተም 5 ዓመት እንደፈጀባቸው የተናገሩት ዶክተር ሱራፌል ገልገሎ የመጽሐፉን ይዘት ተንትነዋል።
አንደኛውና ዋነኛው ግለ ታሪኩ ነፃና አካዳሚያዊ የሆነ ታሪክ አጠናዘት ተከትሎ ለማዘጋጀት የተሞከረ ሲሆን አቅሜ በፈቀደው ግለ ታሪኩ በተጨባጭ መረጃዎች እንዲመሰረትና ከግል ስሜትና ሀሳቤ ጸዳ እንዲሆን ለማድረግ ሞክሬያለሁ። ሁለተኛውና ዋነኛው ነጥብ ይህንን ግለ ታሪክ ከሌሎች ተዛማጅ ስራዎች ለየት የሚያደርገው የአጻጻፍ ዘይቤ ነው። ግለ ታሪኩ አውዳዊ ግለ ታሪክ ወይም ደግሞ በእንግሊዝኛው አጠራር ኮንቴክስቱላይዝ ባዮግራፊ የምንለው አይነት ነው። ይህም ሲባል የአርቲስቱ ህይወት ከልጅነት አሁን እስካለ ድረስ በቅደም ተከተል ከመደርደር ባለፈ አሊ ታሪካዊ ሁነቶችን ተቆጣጥሮ እንዴት አሁን የደረሰበት ደረጃ ለመድረስ ከማሳየት በተጨማሪ እንዴት ሀገራዊና አካባቢ ለውጦች ወይም ደግሞ ሁነቶች ወይም ደግሞ ኃይሎች አሊ የግልና ህዝባዊ ስብዕና ቅጽ ማስያዝ እንደቻሉ መጽሐፉ ያሳያል። በዚህ ረገድ የአሊ ልምድና ህይወት ተሞክሮ እንደ መስታወት በመጠቀም የሀገራችንን የትናንት ማንነት ተፈትሻ የትውልዱን የሙዚቃ በሙዚቃና በሌሎች ጉዳዮች ላይ ያሳረፉትን አሻራ ለማሳየት ተሞክሯል።
በፕሮግራሙ ማጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ዝግጅቱ አርቲስቱ ለህዝቦች ሁለንተናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ ወቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግሯል። አርቲስት አሊ ብራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትንና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብሏል። አርቲስት አሊ ብራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ብራ ከኦሮምኛ በተጨማሪ በአማርኛ፣ በሶማሊኛ፣ በአፋርኛ፣ በሐረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባህል ማዕከል ውስጥ የአሊ ብራ ታሪክና ስራ የምታይበት ክፍል እንዲኖር መወሰኑን ተናግሯል። በዚህ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኤታማጆር ሹም ጀነራል ብርሃኑ ጁላ፣ የፍሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ ወርዳሳ፣ ሌተናል ጀነራል ባጫ ደበሌን ጨምሮ ሌሎች የፌደራልና የክልል መንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ የጥበቡ ማህበረሰብ ቤተሰቦች፣ ጓደኞቹና አድናቂዎቹ ተገኝቷል። የኦሮሚያ ክልል መንግስት ለአሊ ብራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ብራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርቧል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ከልብ እናመሰግናለን። የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አማሪክ ላይ ለጋቢና ቪኦኤ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። የኢሜል አድራሻችን gabinavioe@vioenews.com ነው። እሱንም በመጠቀም ልትጽፉልን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታም ስዩም፣ እንዲሁም እኔ ኤደን ገረመው የምሽቱን መርሃ ግብር በመምራት አብረናችሁ ቆይተናል። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሆንላችሁ ዘንድ ተመኘን። ደህና ደሩ።